ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ሐምሌ 25 ቀን 2010 ዓ.ም ፕሮግራማችን ጀመረ።
ጠቅላይ ሚኒስትር አብይ አህመድ በዩናይትድ ስቴትስ ከኢትዮጵያውያን ጋር ያካሄዱትን ውይይት አጠናቀው ዛሬ አዲስ አበባ ገቡ።
በሰሜን አሜሪካ ያሉ ኢትዮጵያውያን በነበራቸው ቁርጠኝነትና ልባዊ ፍላጎት እኛ እዚያ ከመድረሳችን በፊት በከፍተኛ ጉጉት ይጠብቁን ስለነበር ግድግዳ ማፍረስ ብቻ ሳይሆን ፍርስራሽ የመልቀሙን ስራ ጀምረናል።
ዶክተር አብይ ከአዲስ አበባ እንደገቡ ከሰጡት ጋዜጣዊ መግለጫ ላይ የወሰድነውን ነው። ዝርዝሩ በዕለቱ አብይ ርዕስ እናቀርባለን።
አራተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ መርቆሬዎስም ዛሬ አዲስ አበባ ገብተዋል። ቤተ ክርስቲያኒቱም ወደ አንድ ሲኖዶስ ተመልሳለች። ዝርዝር በመጽሔት።
ወደ ሁለተኛው አጋባሽ ስንገባ ብርቅዬና ተወዳጁን በአንዳንዶቹ አገላለጽም ምትክ የለሹን የመድረክ ንጉሥ ፈቃዱ ተክለ ማርያምን እንዘክራለን። ለዛሬ ባጭሩ፣
ዛሬ ረቡዕ ኢትዮጵያውያን በአሜሪካ እንዲሁም ሴቶችና ቤተሰብ በተመደበላቸው ሰዓትና ቦታ ይቀርባሉ። የሰዓት ነገር እንግዲህ እንደ ሁኔታው እናያለን። ሌሎች ወቅታዊ ርዕሰ ጉዳዮችም ይኖሩናል።
ሰላም አድማጮቻችን፣ እንደምናመሻችሁ። የዛሬው አስተናጋጆቻችሁን ያዳኝ ፍሳዬና
ጤና ይስጥልኝ። እኔም አዲሱ አበበ ነን። ብርሃን ኃይሉ ፕሮግራሙን እያቀነባበረች ትመራለች። አሁን ወደ ዜናው እናልፋለን።
ሰፊ የዩናይትድ ስቴትስ ጸረ ሽብር ሰፈር የምታስተናግደው ጅቡቲ የሶማሊያ ፕሬዚደንት መሐመድ አብዱላሂ መሐመድ በኤርትራ ላይ የተጣለው የተባበሩት መንግስታት ድርጅት ማዕቀብ እንዲነሳ ባለፈው ሳምንት መጠየቃቸውን አጥብቃ አውግዛለች። የሶማሊያው ፕሬዚደንት ባለፈው ሳምንት ኤርትራን ለሶስት ቀናት በጎበኙበት ወቅት በኤርትራ ላይ የተጣለው ዓለም አቀፍ ማዕቀብ እንዲነሳ ጠይቀዋል። የፕሬዚዳንቱ ጥሪ ታዲያ ጅቡቲን አስቆጣ። ጅቡቲ ከአስር ዓመታት በፊት በግዛት ይገባኛል ጠብ ምክንያት ከኤርትራ ጋር መዋጋቷ ይታወሳል።
በዚምባብዌ መዲና ሐራሬ ፖሊሶች በተቃዋሚው ፓርቲ ደጋፊዎች ላይ ዛሬ እምባ አስመጪ ጋዝ ተኩሰዋል። የዋናው ተቃዋሚ ፓርቲ መሪ ገዢው ፓርቲ በሀገሪቱ ምክር ቤታዊና ፕሬዚዳንታዊ ምርጫ ውጤት ላይ ተጽዕኖ ለማሳደር እየጣረ ነው ሲሉ ከሰዋል። የዲሞክራሲያዊ ለውጥ ንቅናቄ የተባለው ፓርቲ መሪ ኔልሰን ቸሚሳ የምርጫው ድምፅ ካርድ ተቆጥሮ ሳያልቅ አሸንፌያለሁ ይላሉ።
ተቃዋሚው መሪ ዣን ፒየር ቤምባ በሀገሪቱ በሚካሄደው ፕሬዚዳንታዊ ምርጫ ለፕሬዚዳንታዊ ውድድር ለመመዝገብ ዛሬ ወደ ኮንጎ ዲሞክራሲያዊ ሪፑብሊክ ተመልሰዋል። ቤምባ በመዲናይቱ ኪንሻሳ የገቡት በግል ጀት አይሮፕላን ሲሆን የኮንጎ ነጻ አውጪ ንቅናቄ የተባለው ፓርቲያቸው አባላት የሚገኙባቸው በብዙ ሺህ የሚቆጠሩ ደጋፊዎች ተቀብለዋቸዋል። በልጅም ተይዘው በጦርነት ወንጀል ክስ በዓለም አቀፍ የወንጀል ችሎት ከቀረቡ በኋላ ለአስርተ ዓመት ታስረው ነበረ። ቤምባ የ18 ዓመታት እስራት ተፈርዶባቸው ነበር። ይሁንና ከክሱ ንጹህ ነኝ ሲሉ ቆይተዋል። የዓለም አቀፍ የወንጀል ችሎት ይግባኝ ዳኞች በቤምባ ላይ የቀረበውን የንግድና የአስገድዶ መድፈር እንዲሁም ወታደሮቻቸው በጎረቤት ሀገር ማዕከላዊ የአፍሪቃ ሪፑብሊክ ፈጸሙት የተባለውን ወንጀል ሰርዘዋል። ይሁንና አሁንም ቢሆን ቤምባ በምስክር ጉዳይ ጣልቃ ገብተዋል በሚል ክስ በዓለም አቀፍ የወንጀል ችሎት የመጨረሻ ውሳኔ ይጠብቃቸዋል።
በኮንጎ ዲሞክራሲያዊ ሪፐብሊክ ሰሜን ምስራቅ ክፍል 4 በኢቦላ ቫይረስ የተያዙ ሰዎች መኖራቸውን ባለሥልጣናት ዛሬ አስታውቀዋል። የሰሜን ኪቮ ክፍለ ሀገር አስተዳዳሪ ጁሊያን ፓኩሱ ስለ ኢቦላ መግባት ያስታወቁት በትዊተር ነው። የኮንጎና የተባበሩት መንግስታት ድርጅት የጤና ጥበቃ ባለሥልጣናት በሀገሪቱ ሰሜን ምስራቅ ክፍል ገብቶ 33 ሰዎች ከሞቱ በኋላ በሽታውን እንደተቆጣጠሩት በገለጹ ሳምንት ሌላ ኢቦላ መከሰቱን ነው በትዊተር ያስታወቁት።
አንጋፋው የመድረክ ሰው ፈቃዱ ተክለማርያም ትላንት አረፈ። አርቲስት ፈቃዱ ተክለማርያም ባደረበት የኩላሊት ህመም ላለፉት በርካታ ወራት በሕክምናና ኋላም በጸበል ሲረዳ ቆይቶ በትላንትናው ዕለት ነው በተወለደ በ62 ዓመቱ ከዚህ ዓለም በሞት የተለየው። የኩላሊት ከፍተኛ ቀዶ ሕክምና እንደሚያስፈልገው ይፋ መደረጉን ተከትሎ አፋጣኝ ሕክምና ያገኝ ዘንድ ሕክምናው የሚጠይቀውን የገንዘብ ወጪና ተተኪ ኩላሊት ለመስጠት ጭምር ቁጥሩ የበዛ ፈቃደኛ ድጋፍ ማግኘቱም በዚሁ ተዘግቧል። ፈቃዱ ከወዳጆችና ከአድናቂዎቹ ከተሰበሰበው ገንዘብ ውስጥ 200 ሺህ ብር ተመሳሳይ ተተኪ ኩላሊት ለሚያስፈልጋት ታማሚ ወጣት መለገሱ ይታወቃል። በሌላ በኩል የሳምባ ህመምን ለመከላከልና ህሙማኑ እንዳይገለሉ ህብረተሰቡን በማስተባበር በሚደረገው ጥረት የበጎ ፈቃድ አምባሳደር ሆኖ ለበርካታ ዓመታት ያገለገለው የኢትዮጵያ ጤና ጥበቃ ሚኒስቴር በአገር ውስጥ ለሚሰጠው ሕክምና ሙሉ ወጪውን ለመሸፈን ቃል መግባቱም ይታወቃል። ይሁንና የቅርብ ዘመድ ከሆነ ግለሰብ ውጪ የኩላሊት ልገሳን በሚከለክለው ሕግ ሳቢያ ለከፍተኛ ሕክምና ወደ ህንድ ማቅናቱና ከበርካታ ሳምንታት የሕክምና ክትትል መልስም ጸበል መከታተል መምረጡ ተዘግቧል። በመድረክ በተጫዋችነት በርካታ ቲያትሮች፣ የሬዲዮና የቴሌቪዥን ድራማዎች እንዲሁም የሲኔማ ትዕይንቶች ተዋናይነት ባሳየው ልዩ የትወና ብቃት ከፍተኛ አድናቆትና ተወዳጅነት ያተረፈው እውቁ ተዋናይ ፈቃዱ ተክለማርያም ህመሙ ከጠናበት ቅርብ ጊዜ ድረስ ከመድረክ አልተለየም ነበር።
ይህ ዜና የምትላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ሰሜን ኮሪያ ባለፈው ሳምንት ለዩናይትድ ስቴትስ ያቀረበችው 55 የሰዎች ቅሬታ አካል ጭነት ዛሬ በደቡብ ኮሪያ በተደረገ ስነ ስርዓት ወደ ዩናይትድ ስቴትስ ግዛት ሀዋይ ከመብረሩ በፊት ወደ አሜሪካ አውሮፕላን ተሸጋግሯል። የሰዎቹ ቅሬታ አካል ሀዋይ ሲገባ በሚደረገው ስነ ስርዓት ደግሞ ምክትል ፕሬዚዳንት ማይክ ፔንስ ይገኛሉ። የማይክ ፔንስ አባት በኮሪያ ጦርነት የተዋጉ አርበኞች ናቸው። በደቡብ ኮሪያ አሳን የአውሮፕላን ሰፈር በተደረገው ስነ ስርዓት ኮሪያ ያለው የዩናይትድ ስቴትስ ወታደራዊ ኃይል አዛዥ ጀኔራል ቪንሰንት ብሩክስ በጦርነት የሞቱትንና የጦርነት እስረኞችን ወደ አገራቸው ስለመመለሱ ተግባር ንግግር አድርገዋል። በጦርነት ለተሳተፉት ይህ ትልቅ ክብር የሚሰጠው ተግባር ነው። ወደ ጦርነት ከመሄዳችን በፊት ቃል የሚገባበትንና በአንድ ከተዋጊዎች ትውልድ ወደ ሌላው የሚተላለፍ ነው ሲሉ ጀኔራል ብሩክስ ተናግረዋል። ሰሜን ኮሪያ ቅሪተ አካላቸውን ለዩናይትድ ስቴትስ ስላበረከተቻቸው ግለሰቦች ማንነት ለይቶ ለማወቅ የሚያስችል መረጃ እንዳልሰጠችም አንድ የዩናይትድ ስቴትስ መከላከያ ሚኒስቴር ባለስልጣን ጠቁመዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በያዝነው ሳምንት ሲንጋፖር ውስጥ ከአሲያን ሀገሮች አቻዎቻቸው ጋር ተገናኝተው ይነጋገራሉ። የትራምፕ አስተዳደር ነጻና ክፍት ኢንዶ ፓስፊክ ራዕይን ለማሳመን ጥረት ያደርጋሉ ተብሎ ይጠበቃል። ይሁንና በሰሜን ኮሪያ ላይ ያለውን ስጋት ዋናውን የውይይት ቦታ ሊይዝ ይችላል ተብሎ ይታመናል። የምስራቅ አፍሪካ ሀገሮች የውጭ ጉዳይ ሚኒስትሮች በሚያካሂዱት ጉባኤ ፖምፔዮ በክልሉ እጅግ ወሳኝ ነው ስለሚባለው የጸጥታ ጉዳይ ከ17 የውጭ ጉዳይ ሚኒስትሮች ጋር ተገናኝተው ይነጋገራሉ። ሰሜን ኮሪያ ደቅናለች ስለሚባለው የኒውክሌር መርሃ ግብር ስጋትም ይወያያሉ። በደቡብ ቻይና ባህር ስላሉት ግጭቶችና በሚያንማር ስለተከሰተው የሮሂንጋ ቀውስም እንደሚነጋገሩ ታውቋል።
አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። በዜና የጀመረው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች
መልካም ምሽት። በድጋሚ የምናስተናግዳችሁ እኔ አዳነች ፍስሐዬና
አዲሱ አበበ ነን።
ኮሚቴ ውስጥ ያልነበረ ጨርሶ አይተናቸውም አናውቀው። አሁንም ከኮንስለት ኦፊሱ ጋር አብረው ሲሞዳሞዱ ሲኖሩ ሲሰሩ የኖሩ ሰዎች ሆኑ ግጥም አድርገው ነው የያዙ። ከዛ በኋላ ኮሚቴው ጨርሶ የማይገባበት ሁኔታ ነው የተፈጠረው። እሱ ብቻ አይደለም፣ ስድብና ሌላ አስጸያፊ ነገሮች እየሆኑ የደረሱብን።
ወይዘሮ ሜሮን አሃዱ የአብይ ኮሚቴ ዝግጅት አባል፣
የተፈጠረው ጉድለት ምንም ጥያቄ የለውም። ለተፈጠረው ስህተት ደግሞ ኃላፊነት መውሰድ ያስፈልጋል። በዚህ አጋጣሚም ይቅርታ ልጠይቅበት የምችል ችግር ነው።
የሎስ አንጀለስ ቆንስላ ጽህፈት ቤት ኃላፊና የአብይ ኮሚቴ አስተባባሪ አቶ ብርሃነ ኪዳነ ማርያም።
ሁለቱም አጋማሽ በሁለተኛው አጋማሽ ይቀርባሉ። አሁን ወደ ዕለቱ አብይ ርዕስ ዘገባ።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ግንቡን እናፍርስ ድልድዩን እንገንባ በሚል መሪ ርዕስ በሶስት የአሜሪካ ከተሞች ካሉ ኢትዮጵያውያንና ትውልደ ኢትዮጵያ ጋር የተዋወቁበትንና የተወያዩበትን ጉዞ አጠናቀው ዛሬ አዲስ አበባ ተመልሰዋል። በቦሌ ዓለም አቀፍ አውሮፕላን ማረፊያ በሰጡት መግለጫ ጉዞአቸው የተሳኩ ብዙ ውጤቶች ያዩበት እንደነበር ገልጠዋል። መግለጫውን ተመርኩዛ ቆንጅታዬ የሚከተለውን ዘገባ አጠናቅራለች።
ጠቅላይ ሚኒስትር አብይ አህመድ በዋሽንግተን፣ በካሊፎርኒያ ሎስ አንጀለስ ከተማ እንዲሁም በሚኒሶታ ሚኒያፖሊስ ከኢትዮጵያውያን ጋር ያሳለፉት ቆይታ የተዋጣ እንደነበረ ገልጸው ግንቡ ፈርሶ የድልድይ ግንባታው ስራ ተጀምሯል ብለዋል። ለዚህም በስደት የቆዩት አራተኛው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ መርቆሪዎስ በዛሬው ዕለት ወደ ሀገር መግባታቸው አንዱ ማሳያ መሆኑን አመልክተዋል።
ሰሜን አሜሪካ ከኢትዮጵያውያን ወገኖቻችን ጋር የተሳካ ቆይታ አድርገን ተመልሰናል። በቆይታችን ዋነኛው ግብ የነበረው በኢትዮጵያ መካከል የነበረው የጥላቻን ግንብ አፍርሶ የፍቅርና የሚያቀራርብ ድልድይ መገንባት የሚል ነበር። በዚሁም መሰረት በሰሜን አሜሪካ ያሉ ኢትዮጵያውያን ግንቡን ለማፍረስ በነበራቸው ቁርጠኝነትና ልባዊ ፍላጎት እኛ እዚያ ከመድረሳችን በፊት መዶሻ አዘጋጅተው በከፍተኛ ጉጉት ይጠብቁን ስለነበር በኢስት ኮስት በዋሽንግተን ዲሲ የመጀመሪያውን ግድግዳ ማፍረስ ችለናል። በሎስ አንጀለስ ሁለተኛው ግድግዳ ፈርሷል። በሚኒሶታ እና ሚኒያፖሊስ ከተማ የነበረን ቆይታ የቀረውን ግድግዳ ማፍረስ ብቻ ሳይሆን ፍርስራሽ የመልቀሙን ስራ ጀምረናል። ይሁንና ቀጥሎ የሚጠበቅብን ስራ ከኢትዮጵያውያን የፈረሰው ግንብ የመጨረሻ ግብ መሆን የለበትም። ፍርስራሹ በትክክል ካልጸዳ አቧራው አካባቢን ይበክላል፣ ያበላሻል። በመሆኑም በዚህና በዚህ ያለን ወገኖች ተሰብስበን ይህንን ፍርስራሽ ማጽዳትና ግንቡን እንዳልነበር አስበን ድልድዩን በጠንካራ መሰረት ማኖር ይጠበቅብናል። የድልድዩ የግንባታ ስራ ተጀምሯል። ዛሬ ብፁዕ ወቅዱስ ወደ አገራቸው ሲመጡ የመጀመሪያውን ጡብ አስቀምጠዋል። ይህ ጡብ ወደ ኋላ እንዳይመለስ በቀጣይነት በጋራ መገንባት የሁላችንም ኃላፊነት ይሆናል።
በነበረን ቆይታ በኢትዮጵያውያን ዘንድ ያየነው የፍቅር ጥማት ልባችንን ሰብሯል። ያሳዘነን፣ ያስለቀሰና ያስደመመን ነበር ብለዋል ጠቅላይ ሚኒስትሩ።
ኢትዮጵያውያን ጊዜያቸውን፣ ገንዘባቸውን፣ እንባቸውን አፍስሰው ግንቡን ለማፍረስ የነበራቸውን ዝግጁነት አሳይተዋል። እጅግ አንጀት በሚበላ ሁኔታ በየሄንበት እንባቸውን እያፈሰሱ በታላቅ ፍቅር ኢትዮጵያዊነታቸውን ለማረጋገጥና ግንቡን የማፍረስ ስራ የነሱም ተግባር መሆኑን በማያዳግም ሁኔታ ለእኛ አሳይተውናል። ለዚህ በሰሜን አሜሪካ ያሉ ኢትዮጵያውያን ከካናዳም ጭምር በዋሽንግተንና በሎስ አንጀለስ ለተቀላቀሉን ወንድምና እህቶቻችን ላቅ ያለ ምስጋና ማቅረብ ፈልጋለሁ። እጅግ የኮራሁባችሁ፣ የተደመምኩባችሁ እና ይበልጡኑ እንድጨነቅ ኃላፊነት እንዲሰማኝ ያደረጋችሁ መሆኑን ላረጋግጥላችሁ ፈልጋለሁ።
የግንቦት ሰባት አመራር ጋር ስላደረጉት ውይይት የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጃዋር መሐመድ እና አክቲቪስት ታማኝ በየነ ወደ ሀገር ገብተው በግንባታው ለመሳተፍ ፍላጎት ያላቸው መሆኑን እንዳስታወቋቸው ገልጸዋል። ጠቅላይ ሚኒስትሩ ሚኒሶታ ላይ አማሮችና ኦሮሞዎች አንድ ላይ ሆነው ተቃቅፈው ተቀብለውናል፣ ይሄ ትልቅ ድል ነው ብለዋል። አያይዘው ድልድዩን ለማጠንከር ከእያንዳንዱ ዜጋ የሚጠበቀውን በመዘርዘርም ተማጽኖ አቅርበዋል።
ከሁሉም ኃላፊዎች ጋር በነበረን ቆይታ ሀገራቸውን በሰላማዊ መንገድ የማገልገል ፍላጎት የነበራቸውና አሁን ደግሞ በተጠናከረ መንገድ ሀገራቸው ገብተው በፖለቲካው፣ በኢኮኖሚው፣ በማህበራዊ ዘርፍ ማገልገል፣ መስራት፣ መፎካከር እንደሚፈልጉ በሙሉ ልብ አረጋግጠውልናል። በቅርቡ እንደምንቀበላቸው ተስፋ አረጋለሁ። ከሚኒሶታ አካባቢም ለረጅም ጊዜ ለኢትዮጵያ መንግስት መቃወም የሚታወቀው ጀዋር መሐመድ አሁን በተፈጠረው ሁኔታ ወደ ሀገሩ ገብቶ ከህዝቡ ጋር መቀላቀል ስለሚፈልግ ከጥቂት ቀናት በኋላ እሱም ወደ ሀገሩ ይገባና ከወገኖቹ ጋር የሚቀላቀል ይሆናል። ታማኝ በየነም ከዋሽንግተን እንዲሁ በቅርብ ጊዜ ውስጥ ገብቶ ከህዝቡ ጋር ለመገናኘት ፍላጎት ያለው ህዝቡን የማገልገል ህዝቡን የማገዝ የመደገፍና ድልድይ ግንባታ ውስጥ በሙሉ ልብ ለመሳተፍ ያለውን ፈቃደኝነት አረጋግጧል። በዚያ የማንፈልገው የኛ አልሆነ አንዳች ሰው የለም። ሁሉም የኛ ዜጋ የምንወዳቸው ስለሆኑ በዘር በሃይማኖት ሳንከፋፈል አቅፈን ልንቀበላቸው እና ኢትዮጵያ ወንድማማች መሆናችንን በተግባር ማሳየት ከሁላችን የሚጠበቅ መሆኑን ላረጋግጥላችሁ ፈልጋለሁ። ምናልባት የነበረን ቆይታ አርካሚ ቢሆንም በጣም ስኬታማ ቆይታ ነበረ። ከተጠበቀው በላይ አዳዲስ ኩነቶች በዚያ እንዲሆኑ እናም ሆኖም በአይን ማየት ይችላል። ለምሳሌ በሚኒሶታ በፍጹም ኦሮሞዎች ከአማራዎች ጋር በጋራ በዓልም ያከብሩበት እንግዳም ይቀበሉበት ታሪክ አልነበረም። በሄንበት ወቅት ኦሮሞችና አማራዎች ተቀላቅለው ተቃቅፈው በጋራ ያለቀሱ ተቀብለውናል። ይህ ለኛ ትልቅ ድል ነው። የሚገባን የሚሆንልንም ይሄው አንድነት ብቻ ነው። ምናልባት በሚኒሶታ ወይም በዋሽንግተን በብሔርና በሃይማኖት ሙሉ በሙሉ ጉዳዩ ያልተገለጠላችሁ ሰዎች ካላችሁ ላለፉት 20-30 አመታት ተዘግቶ የቆየው ቤት ገና በሩ ሲከፈት ምን አይነት ሽታ ሊያወጣ እንደሚችል መገመት ይኖርብናል። በሩን ከፈት ነው እንጂ ሙሉ በሙሉ በውስጡ የነበረው የታጨቀው አየር ወጥቶ ባለማለቁ ቤቱ ጸርቶ እጣን አጭሰን አዲስ ጠረን አዲስ ኦክስጅን እስከምናስገባ ድረስ አልፎ አልፎ የሚከረፋ የማያስፈልግ ሽታ ሊወጣ ይችላል። ይህ ማለት ግንባታውን ያስተጓጉላል ማለት ግን አይደለም። በዚሁ አጋጣሚ በሚኒሶታ ያላችሁ የአማራ ተወላጆች ላረጋግጥላችሁ የምፈልገው ከኦሮሞ ኮሚኒቲ ጋር በነበረኝ ቆይታ እጅግ የሚያሳዝን እንባ ያራጨ ጊዜ የነበረን የኦሮሞ ኮሚኒቲ የገለጹልኝ ሐሳብና ያየሁት ነገር እኔም ያልገባኝ ያልተረዳሁት ብዙዎቹ ቁስል አላቸው። ብዙዎቹ አባታቸውን ያጡ፣ ወንድሞቻቸውን ያጡ፣ እህቶቻቸውን ያጡና በዚያም ስሜት በረጋ መንፈስ ለመነጋገር ውስጣቸው ማሸነፍ ተስኗቸው በቁስል ብዛት የሚጮሁ፣ የሚያለቅሱ፣ የሚያዝኑ ወንድሞች ናቸው። እነዚህ ወንድሞች ጠጋ ብለን ቁስላቸውን የማሻር ሀዘናቸውን የማስረሳት ኃላፊነት የሁሉም ኢትዮጵያዊ ይሆናል። በአማራ ኮሚኒቲ በነበረኝ ቆይታ ለመቀራረብ ለመገናኘት ያለው ፍላጎት የውስጥ ስሜትን ለመረዳት የውስጥ ቁስልን ለመረዳት የሚጠይቀውን ትግስት በእናንተም በኩል እንዲኖርና ተቀራርባችሁ አንዱ ያንዱን ቁስል እያሻረ አንዱ ያንዱን በሽታ እያከመ ኢትዮጵያ አንድ ሆና በሰላም እንድትኖር እያንዳንዱ ዜጋ ኃላፊነቱን እንዲወጣ በታላቅ ትህትና መጠየቅ ፈልጋለሁ።
በውጭ ያሉ ኢትዮጵያውያን ወደ ሀገር ሲገቡ ኢትዮጵያውያን በትህትናና በፍቅር እንዲያስተናግዱ ጠቅላይ ሚኒስትሩ በዚሁ ጋዜጣዊ መግለጫቸው ጥሪ አቅርበዋል።
የኢትዮጵያ ተዋህዶ ቤተ ክርስቲያን አራተኛ ፓትርያርክ ብፁዕ ወቅዱስ አቡነ መርቆሬዎስ ከ27 ዓመታት ስደት በኋላ ወደ ሀገራቸው ተመልሰው ዛሬ አዲስ አበባ ገብተዋል። ቪኦኤ ያነጋገራቸው የአዲስ አበባ ከተማ ነዋሪዎች እንዳሉት የቤተ ክርስቲያኒቱ አንድነት ለዓመታት ሲጠብቁት የነበረ ነው። ይህ እውን እንዲሆን ከፍተኛ አስተዋጽኦ ላደረጉት ጠቅላይ ሚኒስትር አብይ አህመድም ምስጋና አቅርበዋል። እስክንድር ፍሬው ዝርዝር ዘገባ አለው።
አራተኛው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ መርቆሬዎስ እነሆ ከ27 ዓመታት በኋላ አዲስ አበባ ገቡ። ኢትዮጵያ በስደት ላይ የቆዩትን የሃይማኖት መሪ በምስጋና ተቀበለች። ከ27 ዓመታት በፊት ከሀገር ሲወጡ እንደዚህ በአደባባይና በይፋ አልነበረም። አወጣጣቸው ራሱ አነጋጋሪ ሆኖ መቀጠሉም ቤተክርስቲያኗን ለሁለት ከፍሎ ቆይቷል። በውጭ ያለው ሲኖዶስና በአገር ውስጥ ያለው በሚል በሁለቱ ሲኖዶሶች መካከል የነበረው ልዩነት የተፈታው በጠቅላይ ሚኒስትር ዶክተር አብይ አህመድ ግፊትና ድጋፍ በተለያዩ ወገኖች አማካኝነት በተካሄደ ፈጣን የሽምግልና ስራ ነው። ብፁዕ ቅዱስ አቡነ መርቆሬዎስ ዛሬ ከ27 ዓመታት በኋላ ወደ አገራቸው ሲመለሱ የተደረገው አቀባበል ግን ያ የልዩነት ምዕራፍ መዘጋቱን አመላክቷል። ሁለት የነበረው ሲኖዶስ ወደ አንድ፣ ውጭና አገር ቤት ሲባል የነበረው ወደ ተመሳሳይ ስፍራ መጠቃለሉን ይህ ደግሞ በርካቶችን ያስደሰተ መሆኑ ታይቷል።
ተዋናይ በጽድቅ መርቆሬዎስ አምን ማለ ወርቅ
በቦሌ አውሮፕላን ማረፊያ መግቢያ መንገዶች ግራና ቀኝ ቆመው የፓትርያርኩን መምጣት ሲጠባበቁ የነበሩ ምዕመናንና ሌሎች አዲስ አበባ ከተማ ነዋሪዎች ያንጸባረቁት ይህንኑ ነው። ወይዘሮ አለም ባይሳ የመጀመሪያዋ አስተያየት ሰጪ ናቸው።
ፓትርያርኮቹ ሁለት ቦታ ተከፋፍለው ነበረ። እኔ ብዙም እውቀቱ አልነበረኝም በዛን ሰዓት። አሁን ግን አንድ ሃይማኖት ሁለት ቦታ እንደመከፈል ማለት ነው። እነሱ ደግሞ በመንግስታችን መሰረት ዝቅ ብለው መንግስታችን እነሱን አክብሮ እናንተን ብሎ ለምኖ ሄዶ ለማስታረቅ እንደገና ፍቃዳቸውን ተቀብለን እግዚአብሔር ወደ ነበረ ሃይማኖታቸውና ወደ ቤት አገልግሎታቸው ሲመልሳቸው ከዚህ በላይ ደስታ የለም። ኦርቶዶክስ ሁለት ሆነች አንድ ሆነች ማለት ነው። አሁን
በለጠ ደጀኔም ተመሳሳይ ሐሳብ አንጸባርቋል።
ዛሬ የተገኙት እንግዲህ የብፁዕ አባታችን አቡነ መርቆሬዎስን መምጣት አስመልክቶ ከብዙ ዓመታት በኋላ እዚህ ወደ ኢትዮጵያ ስለተመለሱልን እሳቸውን ለመቀበል ነው ወደዚህ ወደ ቦሌ ኢንተርናሽናል ኤርፖርት የመጣሁት።
እንግዲህ እየዘመራችሁ ነው፣ ትልቅ የደስታ ድባብ ነው የሚታየው። ምንድነው የደስታው ምክንያት ወይ ምንጭ?
የደስታው ምክንያት እንግዲህ አባታችን ያው በስደት ከሀገራችን ወጥተው ከዛ በኋላ ሲኖዶስ ለሁለት ተከፍሎ ነበር፣ የስደትና የሀገር ውስጥ ሲኖዶስ ተብሎ። አሁን በዚህ ሰዓት ግን አንድ ሲኖዶስ ተብሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኦርቶዶክስ ተዋሕዶ ቤተክርስቲያን በአንድ ሲኖዶስ ስር ልትመራ ስለሆነ ይህ ሲኖዶስ ደግሞ ከሁለት ወደ አንድነት ስለመጣ ይሄ መላው ለኦርቶዶክስ እምነት ተከታዮች ደስታ ስለሆነ ያንን ደስታ በማስመልከት ነው እንግዲህ ሁላችንም እዚጋ እየዘመር ነው ያለ ነው።
አሜሪካ ያለው ሲኖዶስ፣ ኢትዮጵያ ያለው ሲኖዶስ እየተባለ ይጠራ ነበር በፊት። ምን ክፍተት ፈጠረ በነዚህ ዓመታት ውስጥ በ27ቱ ዓመታት?
ያው እንግዲህ የፈጠረው ክፍተት እንደሚታወቀው ያው ሲኖዶሱ ተከፍሏል። የፈጠረው ክፍተት ስንመልከት ከአገልግሎት አንጻር ከምዕመናን ለቤተክርስቲያን ያለውን አመለካከት ከማጥበብ አንጻር ብዙ ክፍተቶችን ፈጥሯል እና ይህንን ደግሞ አሁን ሲኖዶስ አንድ የሚሆን ከሆነ ምዕመናኑም በአንድ ላይ ሆኖ እምነቱን በስርዓት ይከታተላል ማለት ነው። ሌላ ነገር ከውስጡ አስወጥቶ እምነቱን በስርዓት ይከታተላል።
ሰለሞን ሌላው አስተያየት ሰጪ ነው።
የዚህ ሁሉ ደስታ ትልቁ ነገር አባታችን የመጽሐፋችንም የቤተክርስቲያናችን ትሩፋት የመጀመሪያው ጳጳስ ሳይሞት ሁለተኛ ጳጳስ እዚህ ላይ በመምጣቱ እነሱ ደግሞ ይሄ ሲኖዶሱን ከሁለት ወደ አንድ መሆኑ ትልቅ ነገር ነው። ይሄ የቤተክርስቲያናችን ቅኖናዋ መከበሩ ይሄ ትልቅ ነገር መሆኑ ይሄ ፍቅር በመምጣቱ እንደ እግዚአብሔር ፈቃድ ደግሞ ትልቁ ነገር እነኚህ መለያየት የሌለባቸውን ትልቅ የእምነት ተቋም ተለያይቶ ማየታችን መጥፎ ነበርና እግዚአብሔር ደግሞ ቃሉ በደረሰ ሰዓት እዚህ ደስ መድረሳቸው ትልቅ ይህንን በማስመልከት ነው እዚህ የመጣ ነው።
በጣም አመሰግናለሁ ስለ ጊዜ። ስሙን ስም ንገረኝ።
ስሜ ሲሳይ ጥሩ እባላለሁ።
ለምን መጣ ዛሬ?
ያው ይሄንን ትልቅ ብስራትና ይሄንን አንድነት መቼም በታሪክ ስንጠብቀው የነበረ ነገር ነው። እንዲሁም እንደ ቤተ ክርስቲያናችን ትፍ አንድ ሲኖዶስ እንዲኖራት ነው የምንፈልገው። ይህ ተነጣጥሎ የነበረውን ነገር ምስጋና ያንሰዋል። ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ እውነት ከፈጣሪ የተላከልን ሰው ነው። እንደ እምነት ሳይሆን እውነት እግዚአብሔር እንደው ከሰማይ አይቶ እንደ መልአክ የላከልን ሰው ነው እና እኔ ይህንን ትልቅና ይህንን ብስራት ላበስር ዛሬ እግዚአብሔር ፈቅዶልኝ እዚህ ቦታ ላይ ለመገኘት በጣም ደስ ብሎኛል። እውነት እንኳን ደስ አላችሁ ለኢትዮጵያ ኦርቶዶክስ ተከታዮች በሙሉ። እንድትልልኝ ፈልጋለሁ። በጣም ደስ ስላለኝ እዚህ አካባቢ ይህን ክብር በዓል ለማክበር እዚህ መጣሁ እና ስራም አለኝ። ስራዬን ትቼ ነው ማለት ከዚህ ይበልጥ ነገር የለም እና ዛሬ በጣም ደስ ብሎኛል። እንኳን ደስ አላችሁ በልኝ ለመላው ለኢትዮጵያ ኦርቶዶክስ እምነት ተከታዮች እንኳን ለዚህ አደረሳችሁ፣ እንኳን እግዚአብሔር ለዚህ አበቃችሁ በልኝ። አመሰግናለሁ።
በመዝሙር እንዝጋው። መርቆሬዎስ የሚል ነበር አንዱ ስትዘምር ነበር አንተ ስታወጣ ነበር በትንሹ በልልኝ ምን ማለት ነው ትርጉሙ?
ከመተባርከን በመስቀል ከዘወርከ ከመተባርከን በመስቀል ከዘወርከ ተዋናይ በጽድቅ መርቆሬዎስ አምን ማለወርቅ ተዋናይ በጽድቅ መርቆሬዎስ አምን ማለወርቅ በመስቀል ከዘወርቅ ከመተባርከን በመስቀል ከዘወርቅ ተዋናይ በጽድቅ መርቆሬዎስ አምን ማለወርቅ
ትርጉሙ ንገረኝና ይት
ማለት እንድነው እንድትባርከን
በመስቀል
መርቆሬዎስ እንድትባርከን በመስቀል ወርቅ ማለት ነው። እንድትባርከን ወደ አንተ መተናል ማለት ነው።
በጣም ነው ማመሰግነው።
ዛሬ በቦሌ አውሮፕላን ማረፊያ በተደረገው የአቀባበል ስነ ስርዓት ላይ ብፁዕ ወቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ፣ ብፁዓን አባቶች፣ ከፍተኛ የመንግስት ባለስልጣናት እንደዚሁም ሌሎች እንግዶች ተገኝተዋል። አራተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ መርቆሬዎስ አዲስ አበባ የገቡት የአሜሪካ ጉብኝታቸውን አጠናቀው ከተመለሱት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ነው። ፓትርያርኩ እንደዚህ በፍጥነት ወደ አዲስ አበባ የተመለሱትም ከጠቅላይ ሚኒስትሩ በቀረበላቸው ግብዣና ጥያቄ መሰረት መሆኑ ታውቋል። የአቀባበሉ ስነ ስርዓት በመንበረ ጸባኦት ቅድስት ሥላሴ ካቴድራልም ቀጥሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን ለዘገባው። ንጉሴ አክሊሉ ከታሪክ ማህደር አንድ ነጥብ አስታወሰና ለዛሬ ከሆነች ብሎ ላከልን። ነገሩ እንዲህ ነው።
አራተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ መርቆሬዎስ ከ 25 ዓመት ስደት በኋላ በዛሬው ዕለት አገራቸው ኢትዮጵያ አዲስ አበባ ገብተዋል። የገቡትም ከጠቅላይ ሚኒስትር አብይ አህመድ ጋር ሆነው ነው። እኔ አንድ ታሪክ ከዚሁ ጋር አያይዤ ላስታውስ ፈልጌ ነው። ልክ የዛሬ 60 ዓመት ገደማ ማለት ነው አካባቢ የመጀመሪያው ኢትዮጵያዊ ፓትርያርክ ብፁዕ ወቅዱስ አቡነ ባስሌዎስ የፕትርክናውን ሹመት ያመጡት ከግብፅ አሌክሳንድሪያ ነው። ግብፅ ለ1600 ዓመታት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ጳጳሳት ትትሾም ቆይታለች። ከብፁዕ ቅዱስ አቡነ ባስሌዎስ የመጀመሪያው የኢትዮጵያ ፓትርያርክ ቀጥሎ ከዛ በኋላ ግን የራሷን ልጆች ራሷ ነች የምትሾመው፣ ፓትርያርኩንም ሊቃነ ጳጳሳቱንም እና በዚህ ምክንያት የቤተ ክርስቲያን አስተዳደር በዚህ ሁኔታ ላይ ነው የሚገኘውና ልክ የዛሬ 60 ዓመት ገደማ ፓትርያርኩ አቡነ ባስሌዎስ አዲስ አበባ ሲገቡ የተደረገላቸው አቀባበል ከዛሬው ጋር እጅግ ተመሳሳይ ነበረና አውሮፕላኑ ውስጥ ገብተው የተቀበሏቸው የቀዳማዊ አጼ ኃይለ ሥላሴ ልጅ ልዑል መርዕድ አዝማች አስፋውሰን ኃይለ ሥላሴ ነበሩ። እሳቸው ይዘዋቸው ህዝቡ ግራና ቀኝ እያጨበጨበ እየተቀበለ እየሸኛቸው ወደ ቤተ መንግስት አድርሷቸው ከንጉሠ ነገሥቱ ጋር ተገናኝተዋል። እዛም የምሳ ግብዣ ተደርጎ በዓሉ እጅግ በደመቀ ሁኔታ እንደተፈጸመ እናስታውሳለንና የዛሬ ዕለት በጣም ታሪካዊ ነው። ሌላው ታሪካዊነቱ ዛሬ በዓሉ መርቆሬዎስ ነው። ታስቦበት ይሁን አጋጣሚ ይመስለኛል። እንደ አጋጣሚ ደግሞ ትልቁ የመርቆሬዎስ ክብረ በዓል ቀን በዚህ ቀን ብፁዕ ቅዱስ አቡነ መርቆሬዎስ መግባታቸው በጣም ደስ የሚል ነው እና ክርስትና እምነት ተከታዮች የሆኑ የእስልምና እምነት ተከታዮች የሆኑ የሌሎችም ሃይማኖት ተከታዮች የሆኑ ሁሉ ቅዱስነታቸውን ቦሌ አየር ማረፊያ ሲቀበሉ አይተናቸዋል። እግዚአብሔር ለኢትዮጵያ አሁንም ለቤተ ክርስቲያናችንም ጭምር ሰላሙንና ምሕረቱን ይስጥ። አገራችንን ሰላም ያርግልን።
አሁን ደግሞ ወደ አማራ ክልል እናመራለን። በአማራ ክልል ሀዊ ብሔረሰብ አስተዳደር ጃዊ ወረዳ ፈንድቃ ከተማ ጣና በለስ የስኳር ልማት ፕሮጀክት ሰራተኞች ሁለት ጥቃት ተፈጽሞ ሶስት ሰዎች ከተገደሉና ሌላ አንድ ሰው ላይ ከባድ ጉዳት ከደረሰ በኋላ መንግስትና ለደህንነታቸው የሰጉ ምስክሮች ተናገሩ። ሕይወታችን አደጋ ላይ ስለሆነ የሚመለከተው አካል ከስፍራው ያስወጣን ሲሉ በቦታው የሚገኙ የትግራይ ተወላጆች ተማጸኑ። በትናንትናው ዕለት የትግራይ ክልላዊ መንግስት ጥቃቱን በማውገዝ አጥፊዎች ሕግ ፊት እንዲቀርቡ ለፌዴራል መንግስትና ለክልሉ ጥሪ ማቅረቡ ይታወሳል። የአማራ ክልል መንግስት ሁኔታውን የሚያጣራ ቡድን ልኮ ተጠርጣሪዎቹ በቁጥጥር ስር እንዲውሉ ማድረጉን የአማራ ክልል መንግስት ቃል አቀባይ በፌስቡክ ገጻቸው አስፍረዋል። የትግርኛ ባልደረባችን ገብረ ገብረ መድህን አጠናቅሮታል። ትዝታ በላቸው ታቀርበዋለች።
ግጭቱ የደረሰው እሁድ ለት እንደሆነ የሚናገሩ የጣና በለስ የስኳር ልማት ፕሮጀክት ሰራተኞች ለደህንነታቸው ከፍተኛ ስጋት ስላላቸው ስማቸውን መግለጽ አልፈለጉም። ችግሩ የቆየ ቢሆንም ከሳምንት አስቀድሞ የቀድሞውን የሀገሪቱ ጠቅላይ ሚኒስትር መለስ ዜናዊ ሐውልት ማፍረሳቸውን የገለጸ አንድ ሰራተኛ ጥቃቱ ወደ እነሱ እንደማይዛመት ገምተው እንደነበር ያስረዳል።
የሰልፉ ዋና መፈክር ሐውልቱ ይፍረስ፣ ያለንበትም ፕሮጀክትም ስም መለስ ጠቅላይ ሰፈር ስለሚባል ሐውልቱ እንዲፈርስና ስሙ እንዲቀየር በማለት ተቃውመው ሐውልቱን አፈረሱት። የትግራይ ተወላጆችም ይውጡልን የሚሉ ነበሩ፣ ግን ወደ እኛ ሳይደርሱ ሐውልቱን አፍርሰው ሄዱ።
ይህ ሁኔታ ካለፈ በኋላ ሀገር ሰላም ነው ብለን ተቀምጠን ሳለ መነሻውን በማናቀው ምክንያት ከትላንት ወዲያ እሁድ ሐምሌ 22 ከቀኑ 6 ሰዓት አካባቢ ብሔር እየለዩ እኛም ማጥቃት ጀመሩ ይላል የአይን ምስክሩ።
ሶስት ሰዎችም በድንጋይ ቀጥቅጠው ገደሏቸው። አገዳደሉ እጅግ የሚዘገንን ነበር። እኔ በሕይወቴ እንደዚህ አይነት ሰቅጣጭ ግድያ አይቻላቅም።
በአሁኑ ሰዓት በከፍተኛ ስጋት እንደሚገኙ ገልጸው ከአካባቢው ለመውጣት ከፍተኛ ፍላጎት እንዳላቸው አስረድተዋል።
አሁን የእኛ ጥያቄ ስራው ይቅርብን እንሂድ ነው የምንለው። ምንም የምንፈልገው ነገር የለም። መንገዱ ተዘግቶብን ነው ያለ ነው። እኛ ወደ ትውልድ ክልላችን መሄድ ብቻ ነው የምንፈልገው። አሁንም የሚመለከተው አካል እንዲያውቅልን የምንፈልገው ከዚህ እንዲያስወጡን ነው። ከዛ በደረስንበት ሰርተን እንበላለን።
የትግርኛ ክፍል ባልደረባችን ገብረ ገብረ መድን ያነጋገረው ሌላው የአይን ምስክር ደግሞ ችግር እንዳይደርስባቸው ከፍተኛ ስጋት አለን ይላል።
ሳተም ከዓርግ ቀኛ ብጽቡቀ ይቀበሉ ወይ ከዓል ኮነ ነገር ተፈጥሮ ምሳተም ንሕና መውጭ የለና ማለት
ነው። ሬሳቸውን የሚቀበሉ ቤተሰቦች አንድ ነገር ቢፈጥሩ እኛ ከዚህ መውጫ አይኖረንም። አሁን እኛ በአደገኛ አካባቢ ውስጥ ስላለን ሕይወታችን አስጊ ሁኔታ ላይ ነው የሚገኘው። ስለዚህ የትግራይ ክልላዊ መንግስት እንደ ወገን ስለማያየን እኛ ወገን አልባ ሆነናል። ስለዚህ በእናንተ በኩል የምትተባበሩን ነገር ካለ ጥሩ ነበር።
የፕሮጀክቱ ስራ አስኪያጅ መጥተው እንዲረጋጉ እንደነገሯቸውና ከመንግስት በኩል ግን መጥቶ ለማረጋጋት ይሁን ለማነጋገር የሞከረ እንደሌለ ተናግረዋል። ትላንት ሰኞ ድርጊቱን በማውገዝ መግለጫ ያወጣው የትግራይ ክልላዊ መንግስት፣ የፌዴራል መንግስትና የአማራ ክልል መንግስት በድርጊቱ የተሳተፉ አካላት ወደ ህግ በማቅረብ አስተማሪ እርምጃ እንዲወሰድ ጥሪ አቅርበዋል። የአማራ ክልል መንግስት ቃል አቀባይ አቶ ንጉሱ ጥላሁን በፌስቡክ ባሰፈሩት መረጃ የክልላቸው መንግስት ብሔርን መሰረት ያደረገ ጥቃትን እንደማይታገስና እጅጉን እንደሚያወግዝ በመግለጽ የደረሰውን ጉዳይ የሚያጣራ ቡድን ወደ አካባቢ መላኩን፣ ወደ ቦታው የተሰማራው ቡድን ተጠርጣሪዎች በቁጥጥር ስር እንዲውሉ አድርጓል ብለዋል። ቁጥጥር ስር ስለዋሉ ተጠርጣሪዎችና ማንነት ብዛት የተገለጸ ነገር የለም። በኢትዮጵያ ብሔርና ሃይማኖት ላይ ያነጣጠሩ ጥቃቶች በቅርብ ዓመታት ተበራክተው በሚሊዮን የሚቆጠሩ ዜጎች በአማራ፣ ኦሮሚያ፣ ሶማሌ ክልል፣ ደቡብና ሌሎች አካባቢዎች ተሰደዋል። በተለያዩ አካባቢዎች የሚኖሩ የትግራይ፣ የአማራ፣ ኦሮሞ፣ ሶማሌ፣ ሲዳማ፣ ወላይታ፣ ሌሎችም እንዲሁ ከማንነት ጋር በተያያዘ ጥቃት ደርሶባቸውና ለደህንነታቸው ሰግተው ተፈናቅለዋል። በግጭቶቹ በርካታ ሰዎች ሞተዋል፣ ቆስለዋል። የኢትዮጵያው ጠቅላይ ሚኒስትር አቢይ አህመድ ካሁን በፊት ባደረጉት ንግግር ዘርና ሃይማኖትን መሰረት በማድረግ ስለሚደርሱ ጥቃቶች ቀጣዩ መናገራቸው አይዘነጋም።
ዋናው ጉዳይ ወላይታ ላይም ባሌ ላይም ጭናክሰል ላይም ሰዎች እዚህና እዚያ ይሞታሉ። ሰው መሞት መቆም አለበት ኢትዮጵያ ውስጥ። ወላይታም ይሁን ጉራጌም ይሁን ስልጤም ይሁን ሐረሪም ይሁን ሰው ነው፣ ሰው ደግሞ ክቡር ነው ብለን እንመን ይያልን ስለሆነ በዚያ ማቀፍ ቢታይ ጥሩ ነው። በዚህ ጨርሻለሁ። ግን የመጨረሻ መልእክቴ ዋካችሁን ልባችሁን አስፉ፣ በደል አትቁጠሩ። 1001 በደል ኢትዮጵያ ውስጥ አለ። እሱን ከቆጠርን አንዱ ጠያቂ እንዳለው ይሳማዋል አይቻልም። የቱን ታወራዳለ? አንዱ አባቱ የለም፣ አንዱ እግሩ የለም፣ አንዱ አይኑ የለም። አይን በምንድን ይወራረዳል? አባት በምንድን ይወራረዳል? ገለ እሱን ትተን ፋይል ዘግተን ወደፊት ለመሄድ ልባችንን እናስፋ። ምክንያቱም ኦልሞስት ፎር ኤ ሴንቸሪ ኪሳራ ውስጥ ነበርንና በፍጥነት ቢያንስ በልቶ የሚያድር ህዝብ ለመፍጠር ወደዛ ብንሄድ ጥሩ ነው።
የዓለም አቀፍ የሰብአዊ መብት ድርጅቶች የኢትዮጵያ መንግስት የዜጎቹን ደህንነት ለማስጠበቅ መስራት አለበት ሲሉ ዘገባዎች ማውጣታቸው ይታወሳል።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እዚች ግድም የፕሮግራም ማሳሰቢያ አለን። ለጥያቄው መልስ የአርበኞች ግንቦት ሰባት ሊቀመንበር አቶ አንዳርጋቸው ጽጌ ዋና ጸሐፊ አቶ አንዳርጋቸው ጽጌ በቪኦኤ ላይ ቀርበው ጥያቄውን ይመልሳሉ። የተከበራችሁ አድማጮች፣ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ጥያቄዎቻችሁን በስልክና በማኅበራዊ መገናኛ አድራሻዎቻችን እንድትልኩልን ይጋብዛል።
ጥያቄዎቻችሁን በኢሜይል አድራሻችን horn@voanews.com፣ በፌስቡክ ቪኦኤ አምሃሪክ፣ በስልኮቻችን 202-205-9942 የውስጥ መስመር 14 ለአርበኞች ግንቦት ሰባት ሊቀመንበር አቶ አንዳርጋቸው ጽጌ ጥያቄዎችን ላኩልን።
አስታውሱ፣ እስከ ነገ ሐሙስ ነው። በስልካችንም በፌስቡክም በኢሜይልም ላኩልን። አሁን ሰዓቱ በኢትዮጵያና አካባቢዋ ከምሽቱ 3:37 ሆኗል።
የረቡዕ ምሽት ፕሮግራም ሁለተኛው አጋማሽ ተጀመረ።
ቀዳሚው ግን ትናንት በድንገተኛ ሞት ከዚህ ዓለም የተለየውን አርቲስት ፈቃዱ ተክለማርያምን የሚዘከረው ዝግጅት ነው። አንጋፋው ተወዳጁ የመድረክ ሰው ፈቃዱ ተክለማርያም ቀደም ሲል በዜናው እንደገለጥ ነው አረፈ። አርቲስት ፈቃዱ ተክለማርያም ባደረበት የኩላሊት ህመም ላለፉት በርካታ ወራት በሕክምና በኋላም በጸበል ሲረዳ ቆይቶ በትናንት ዕለት ነው በተወለደ በ62 ዓመቱ ከዚህ ዓለም በሞት የተለየው። አድማጮች፣ የፈቃዱን ሕይወትና ሥራ ለምሽቱ በተከታዩ አጠር ያለ ቅንብር እናስታውሳለን። አሉላ ከበደ ነው ያዘጋጀው።
ለእኔ ከቶም አታልቅሺ፣ አንቺ ነሽም ባምትሽ፣ ይልቅስ ተረት ልንገርሽ የተላከ ከእንግሊዝ ዘንድ። እጅህን ስጣለኝ ፈረንጅ፣ እጅ ተይዞ ሊወሰኝ ምን እጃለው የሳት ሰደድ አያውቅም ክንዴን ነው የሚያነግ ገብርዬ ገብርዬ። ያም ይቅርና መርዶን አርዳሽ ስሚውን እንደሰማሁት
ፈቃዱን በቴዎድሮስ ቲያትር በመሪ ተዋናይነት አጼ ቴዎድሮስን ሆኖ ሲጫወት ነው የሰማ ነው። የትወና ብቃቱን ያህል ምግባርና ጠባዩን በማወደስ የሚገልጡ የሙያ አጋሮቹም ብዙዎች ናቸው።
ኦኬ፣ እንግዲህ እኔ ገና ትምህርት ቤት እያለሁ በሬዲዮ ድራማ በትረካዎቹ በጣም የምወደውና የማከብረው መቼም አገኘዋለሁ የሚል ሀሳብ እንኳን ያልነበረኝ ነበርኩና አብሬው ብዙ ሬዲዮ ድራማዎችን የመድረክ መለከት ላይ እና በጣም የሚገርም ነው። በዚህ ሁሉ የስራ ዘመኑ ያካበታቸውን ነገሮች ማካፈል የሚወድ በቃ ልክ እንደ ጓደኛ እንደ ቀብ ቤተሰብ የሚያቀርብ ነው። እኔ በጣም ዘና የሚያደርገኝ ሰው ነው ፍቄሁ። አብሬው ሲሆን በጣም በጣም ደስ ይለኛል። በቃ ከእሱ ጋር መስራት ማለት በጣም ትሁት፣ ለትልቁም ለትንሹም በቃ አክብሮት የሚሰጥና ለሁላችንም አርአያ የሚሆን ባለሙያ ነው ፍቄ።
እውቁ ተዋናይ አለማየሁ ታደሰ ነው። ፍቃዱ ታሞ ሳለ የሙያ አጋሮቹ የሕክምና እገዛ እንዲያገኝ እያስተባበሩ በነበረበት ወቅት ለዝግጅት ክፍላችን በሰጠው አስተያየት ነው ይህን ያለው። የቲያትር ጥበብ መምህራንና አዘጋጆችም በተመሳሳይ የሚያወድሱት ባለሙያ ነበር ፍቃዱ። የአዲስ አበባ ዩኒቨርሲቲው የቲያትር መምህር፣ ጸሐፊ ተውኔት፣ የቲያትር አዘጋጅና የፊልም ዲሬክተር ማን ያዘዋል እንደሻው በአንድ ወቅት ፍቃዱን እንዲገልጾት ነበር።
ከፍቃዱ ጋር ሶስት ቲያትሮች ናቸው አብረን የሰራ ናቸው፣ ሀምሌት፣ ንጉሥ አርማህና ባለካባና ባለዳባ። ከዛም በፊት ግን ሲተውን አይቼዋለሁ የተለያዩ ቲያትሮች ላይ እና በጣም ከማደንቃቸው ተዋንያን አንዱ ነው። እንዲያውም በቅርብ የሆነ ኢንተርቪው ነበረኝ እና በጣም የምታደንቀው አንድ ሰው ብቻ ጥራ ሲሉኝ እሱን ነው የጠራሁት። እና ፍቃዱ በተለይ ንብረት ላይ በጣም የሚገርም የትወና ችሎታ ነው ያለው። አንዱ የሚገርመኝ ነገር ለምሳሌ መድረክ ላይ ሰፊ ቲያትር ሲሆን ለምሳሌ እንደ ብሔራዊ ቲያትር ብዙ አክተሮችን ድምጻቸውን ይፈትናል። ፍቃዱ ግን የሚገርመው ፊት የተቀመጠ ሰውና ኋላ የተቀመጠ ሰው የፍቃዱን ድምፅ በእኩል ነው የሚያዳምጠው እና አንዱ የሚገርመኝ ነገር እሱ ነው። በዛ ላይ በጣም ዲሲፕሊን የሆነ በጣም ስራውን የሚወድ ስራውን የሚያከብር አብረው ከሚሰሩት ሰዎች ጋር እየተረዳዳ የሚሰራ ወጣት ተዋንያን ጋር በተለይ ሲሰራ የሚያበረታታ የሚረዳ በጣም ትልቅ አክተር ነው።
በ1967 ዓመተ ምህረት በአዲስ አበባ ቲያትርና ባህል አዳራሽ የትወና ሙያን ሀ ብሎ የጀመረው ፍቃዱ ተክለ ማርያም በ1968 ዓመተ ምህረት በሐምሌት ቲያትር ለመጀመሪያ ጊዜ በመሪ ተዋናይነት የመጫወት እድል ካገኘባት አጋጣሚ አንስቶ የመድረኩ ፈርጥ በመሆን የዕድሜውን እኩሌታ ቤቱ ያደረገው የብሔራዊ ቲያትር መድረክ ተቆጣጥሮ በበርካታ ቲያትሮችም ተጫውቷል። እውቁ የቲያትር አዘጋጅ አባተ መኩሪያ መምህሩና መንገድ አሳየውም ጭምር ነው። ዛሬ እርሱም በሕይወት የለም። ያችን የመጀመሪያዋን ብር ከፋች ዕድል እንዴት እንደሰጠው ፍቃዱ ስለ መምህሩ ሲናገር ይህን ብሎ ነበር። ለዝግጅት
ኤክሰርሳይዝ የማደርግባቸው ግጥሞች አጠናለሁ። ትልልቅ ግጥሞች
ምትለማመድባቸውኛ
ግጥሞች ከሼክስፒር የጋይ ጸጋዬ ትርጉሞች ከሀምሌት ከኦቴሎ ላይ እንደዚህ በቃል የማውቃቸው ነገሮች ነበሩ እና የሀምሌትን ቱቢ ኦር ናት ቱቢ የሚለውን ይሄ መሆን ወይም አለመሆን የሚለውን ግጥም አልኩለት። በዛ ጊዜ በጣም ነው የተደነቀው። በጣም በጣም ደስ አለው። በቃ ስክሪፕቱን የመጀመሪያውን ስክሪፕት ሂሮ ሆኜ እንዲጫወት መሪ ተዋናይ ሆኜ እንዲጫወት መረጠኝ። ያኔ ከ68 ዓመተ ምህረት እንግዲህ ይሄ መድረክም ላይ በጣም እኔ ሌላ የሌላ ሰው እንደ ሌላ ሰው ልክ እንደ ወጋየሁ ለመሆን በጣም በመሞክርበት ጊዜ ሁሉ ተናግሮኛል ሰው እንትኖች ፊት። ያኔ ነው ያቃናኝ ወደ ራሴ የመለሰኝ።
ራስህን ሁን አለ
ብዩር ሰልፍ አለኝ። ራስህን ሁን ብሎ ሰደበኝ። እንደውም ሙልጭ አድርጎ ነው የሰደበኝ። እንግዲህ ጎረምሳ ሆነ ሰዎች ፊት ሰው ሲናገርህ ትንሽ አጸፋ ትመልሳለህ፣ ደስ አይልህም፣ ታፍራለህ እና ተፍረትህን የምትመልሰው ነገር አለ። እኔ ግን ጸጥ ነው ያልኩት እና ንዴቴ ውስጤ ይታገለኛል ጎረምሳ ስለሆንኩ እና ግን ያን ጊዜ ምንም አላልኩት። ከመድረክ ወረድኩ። ከዛ በኋላ አሰብኩበት፣ ምን አልኩበት፣ ብዙ ወደ ራሴ እንትን አልኩ። ውስጤን አየሁት። ከዛ በማግስቱ መጥቼ ውጣ መድረክ ላይ ሊለኝ ፈለግኩ፣ ግን እሱ አልፈለገም። ማለት ስሜቴን አሁንም እንትን ይለው ነበረ፣ ይታዘብ ነበር ማለት ጉጉቴን።
ፍቃዱ ተክለ ማርያም በልዩ አጨዋወቱ ታዋቂነትን ካተረፈባቸው ምርጥ ቲያትሮች መካከል ኦቴሎ፣ ቴዎድሮስ፣ መቃብር ቆፋሪው፣ የሬሳ ሳጥን ሻጩ፣ አቡጊዳ ቀይሶ፣ ባለካባና ባለዳባ፣ ምልክት ወዛደር፣ ኤዲፐስ ንጉሥ፣ ንጉሥ አርማ፣ የሰርጎ ዋዜማና ሌሎችም ይገኙበታል። የኩላሊት ከፍተኛ ቀዶ ሕክምና እንደሚያስፈልገው ይፋ መደረጉን ተከትሎ ፍቃዱ አፋጣኝ ሕክምና ያገኝ ዘንድ ሕክምናው የሚጠይቀውን የገንዘብ ወጪና ተተኪ ኩላሊት ለመለገስ ጭምር ቁጥሩ የበዛ ፈቃደኛ ድጋፍ ማግኘቱን በጊዜው ዘግበናል። ፍቃዱ ከወዳጆቹና ከአድናቂዎቹ ከተሰበሰበውም ገንዘብ ውስጥ 200,000 ብር በተመሳሳይ ተተኪ ኩላሊት ለሚያስፈልጋት ወጣት ታማሚ መለገሱ ይታወቃል። አድማጮች፣ የፍቃዱን ህይወትና ስራ በሰፊው ወደፊት በራዲዮ መጽሔት እንዘግባለን። አዲሱ መጨረሻ ላይ ሲሰማ የነበረው ድምጽ ከአንተ ጋር ተወዳጁ አዘጋጅ አባተ መኩሪያ ባለፈበት ጊዜ የነበረው ነው። ዛሬ የስልክ ነገር አልቀናንም እና አዲስ አበባዎችን ማሳተፍ አልቻልንም፣ አንጋፋውን መምህራኑን ተዋናዮቹን ጭምር።
እንደው እንደምታውቀው እኔ ቲያትር ወዳለሁ። አሁን ለምሳሌ አውላቸው ደጀኔ ኦቴሎን ሲጫወት፣ ወጋየሁ ንጋቱ ሀሁን ሌሎችም ሲጫወቱ ማድነቂያ ቃል የለኝም። እኔ አሁን ፈቃዱ ወጋየሁን ተካ ብዬ ነበር ለልቤ ተስፋ የሰጠሁት። ፈቃዱ አለፈ። ያሳዝናል። ለምሽቱ ወደ ያዝነው የመጨረሻ ቅንብር እናልፋለን። ግንቡን እናፈርሳለን፣ ድልድዩን እንገነባለን፣ እሺ ለዶክተር አብይ በሚሉ መሪ ቃላት በኢትዮጵያ ቆንስላ ጀነራል ጽህፈት ቤትና በሎስ አንጀለስ ከተማ ነዋሪዎች ትብብር አማካኝነት ባሳለፍነው እሁድ ጠቅላይ ሚኒስትር አብይ አህመድ ሎስ አንጀለስ ተገኝተው ከኢትዮጵያውያኖች ጋር ሰፋ ያለ ውይይት ማድረጋቸው ቀደም ሲል ተገልጧል። ይህን ተከትሎ ከሎስ አንጀለስና አካባቢው የተውጣጡ የኮሚቴ አስተባባሪ አባላት ሆን ተብሎ በተቀነባበረ ስልት በራት ግብዣው ላይ ተጋብዘን እንዳንገባ ከበር ተከለከልን፣ የቆንስላ ጽህፈት ቤት የቅርብ ሰዎች እየተመረጡ እንዲገቡ ተደርጓል፣ በኮሚቴው ውስጥ በቆየንባቸው ጊዜያት ተደጋጋሚ ጫናና አድሏዊ በደል ደርሶብናል በማለት ቅሬታ ያሰማሉ። በዚሁ ህዝባዊ ውይይት የመግቢያ ትኬት አሰጣጥ ላይም ከፍተኛ ክፍተት ነበረ። ህዝቡ የት ኬት እንደሚወስድም እንኳን በወቅቱ አልተነገረውም። በመሆኑም ለእንግልት ተዳርጓል ነው የሚሉት። ይህንም መነሻ በማድረግ ከሎስ አንጀለስ ስለ ኮሚቴ አወቃቀር ማስረዳት ይጀምራሉ። ማናቸው? ወይዘሮ ሜሮን አህዱ የኮሚቴው አባል ናቸው። ዳንኤል አርጋው ነው ከዚያው ይዘገበልን ነው።
አመሰግናለሁ ለሰጣችሁኝ እድል። በመሰረቱ እኛ የተሰባሰብነው ኮሚኒቲውን በመወከል ነው። ስንመለከተው ኮንስሌት ኦፊሱ ራሱ ያደራጃቸው ሰዎች ከዚህ በፊት አብረዋቸው ሲሰሩ ከኮንስሌት ኦፊሱ ጋር ቁርኝት ያላቸውን ሰዎች ብቻ ነበረ እንደ ኮሚቴ አድርገው የሚያሳትፉት የነበረው። ስለዚህ የለም እኛ ኮሚኒቲውን ወክለን መግባት አለብን ብለን ነው እንግዲህ መጀመሪያ ይሄድ ነው። በዚህ ሂደት ውስጥ በጣም በጣም ብዙ ችግር ነው የገጠመን እውነት ለመናገር ከሆነ። ነገር ግን ህብረተሰቡን ላለመረበሽ፣ ህብረተሰቡ እንዲረጋጋ በማለት በተደጋጋሚ በተሰጡ የፕሬስ ኮንፈረንሶች ላይ ችግር እንደሌለ ስናስተላልፍ ነበር የቆየ ነው። በተለይም ደግሞ ቲኬት አሰጣጥ ላይ፣ ቦታ አያያዝ ላይ ይህንን ሁሉ ኮሚኒቲውን ይበጃል የሚሉትን ነገሮች ለዛ ነበር እኛ በጣም የምንታገለው የነበረው። ሰፊ የሆነ ቦታ መሆን አለበት የሚለውን በጣም በጣም ክርክር ስናደርግ ነበር። እሱም በተለያየ መንገዶች እንዳይሆኑ ተደርጎ መጨረሻ ደቂቃ ላይ በጣም ያነሰ ቦታ እንዲደረግ ተደረገ። ያም ሁሉ አልፎ ህብረተሰባችን በቂ ቲኬቶች ሳይሄዱ ቀርቶ ሰው ሲንገላታ ነው የቆየው። ይሄ የሚሆነበት ምክንያት ምንድን ነው? አንድ ሰው ቲኬቱን ሁሉ በኃላፊነት በቁጥጥር ወስዳ፣ ወይዘሮ ንግስት ለገሰ ትባላለች፣ ቦታውንም ያገኘሁት ነኝ ባይናት እሷ። ግን የሚገርመው ነገር ኮሚቴ ውስጥም አይደለች፣ ከኮሚቴ ውስጥም ጋር አልሰራች ጨርሶ። መጨረሻ ላይ ምንድን ነው የሆነው? ኮሚቴ ሆኖ 30 ሆኖ ሲሰራ የነበረው ሲለፋ የነበረው ወደ ጎንም የተደረገው ጠዋት እንኳን የእኛ ኮቸር የነበረችው ወይዘሮ ቅድስ ኮቸር ተብላ አውሮፕላን እንዳሄዳ ጠቅላይ ሚኒስትሩን እንዳትቀበል ነበር ትደረግ የነበረው። ነገር ግን ግፊት ተደርጎ እንድትቀበል ነበር። ኤርፖርት በቅበላው ላይ ይመጣሉ ተብለው የማይጠበቁ ሰዎች ናቸው የመጡት የነበረው። ሆኖም ግን በጥሩ ሁኔታ ተቀብለናል ጠቅላይ ሚኒስትራችንን። ከዛ በኋላ በስራ ምድባችን መሰረት ወደ ትልቁ አዳራሽ ሄደን በኮሚቴ የተከፋፈልነው ስራዎች ነበሩ። ግን ምንድን ነው ያየነው? አንዱንም ነገር በተከፋፈልንበት ስራ መስክ እንዳንሳተፍ የተደረገው፣ ቲኬት ይዘን ብቻ መቀመጫችን ላይ እንድንቀመጥ የተደረገው። አሁንም ወዘሮ ንግስት ተገሰም ትባለው እሷ ናት አስቀማጭ ቪአይፒ መቀመጫ ላይ ሰው ቢቀመጥ አድራጊ እሷ እየተጠየቀች እሷ እየተለመነች ባክሽን ከሌላ አስገቢ ባክሽ ከሌ ቪአይፒ ነው ኮንግረስማን ነው ለምሳሌ ኮንግረስማን ዴና ሮር ቤከር የሚባል በጣም የዚህ የትግል ደጋፊ የነበረ ሰው መጥቶ እንደ ማንኛውም ሰው ነው የተቀመጠው። እሷ ተለምና ቪአይፒ ጋር አስቀምጡ ተብላ ተለምና ነው። እኛ በዚህ በኮሚቴ ውስጥ ለአንድ ወር ስንሰራ የነበርን ሰዎች በምንም መንገድ የትም ቦታ እንደንደርስ አልተደረገም። ከዛ ይባስ ተብሎ በዚህ የታውን ሆል ሚቲንግ ይደረጋል ተብሎ ለዛ ሲሰራበት ለዛ ሲለፋበት ቆይቶ በጭራሽ ባልተነገረን መንገድ ኮሚቴ አንዶር ሙሉ ሆነን ስንሰራ መጨረሻ ደቂቃ ድረስ እኛ በማናቀው ሰዎች ተቀነባብሮ ጠያቂዎች እነሱ ራሳቸው መርጠው ራንደም አሉ። ነገር ግን ምንም ራንደም የሆነ ነገር የለም። አንድ ሰው የፈለገውን ሰው እየመረጠ የሚያቀርብበት ሁኔታ ነው የተደረገው። ማታ እራት ግብዣ ለአዘጋጆች ለኮሚቴና ለሰብኮሚቴ አዘጋጆች እራት ግብዣ ይደረጋል። እንደውም ለሰው እንዳትናገሩ ተብለን መመሪያ ተሰጥቶናል። ከኮንስለት ኦፊስ ለማንም እንዳትናገሩ ውጡና በጠቅላላ ውጡና ከሰው ጋር መመሪያ የተሰጠንን ነው እንግዲህ የምነግርህ ውጡና ከዛ በኋላ ተመልሳችሁ ከግማ ከአንድ ሰዓት በኋላ እንደዚህ ነው የምትመጡት ሰው ከሄደ በኋላ ተብለን ነው የተነገርነው። ያንን መመሪያ ተከትለን ስንመጣ በጥራሽ እንዳንገባ ነው የተደረገው። ምንድን ነው የሆነው? እነሱ ከ300 ሰው በላይ ኮሚቴ ውስጥ ያልነበረ ጨርሶ አይተናቸው ማናቀው አሁንም ከኮንስለት ኦፊሱ ጋር አብረው ሲሞዳሙዱ ሲኖሩ ሲሰሩ የኖሩ ሰዎች ሆኑ ግጥም አድርገው ነው የያዙ። ከዛ በኋላ ኮሚቴው ጨርሶ የማይገባበት ሁኔታ ነው የተፈጠረው። እሱ ብቻ አይደለም፣ ትግብና ሌላ አስጠያፊ ነገሮች ሁሉ ነው የደረሱብን።
አቶ ሙሴ ዋላሸት እዚህ ጋር የምታክለው ነገር አለ? ወይዘሮ ሜሮን አብዛኛውን ነገር በጥሩ መልኩ ገልጸዋለች። እኔ እዚህ ጋር መጨመር የምፈልገው ምንድን ነው፣ ከዚህ ከኮሚኒቲ የተውጣጣው የነጻ አገልጋይ ፈቃደኛ ቡድን በነጻ እስከ 3 ቀን በሳምንት እንሰራለን። ግንቡን ለማፍረስ ድልድዩን ለመገንባት ለመጣው አዲስ ነገር አስተዋጽኦ ለማድረገው ጥሩ ነገር ነው። ውጭ ወጥተን ልብሳችንን ቀይረን በቲሸርት በጂንስ ነበር የነበር ነው ስንመለስ ሞልቷል፣ መቀመጫ የለም ተብሎ ተዘጋ ቤቱ። በር ላይ ጠበቅን። ሞልቷል ከተባለ በኋላ 25-30 የሚሆኑ ሰዎች በጀርባ በኩል እዛው ከኛ ጋር ቆሞ ነበሩ። ተጠረተው በጀርባ በኩል ይገቡ። ቪዲዮ አለ ማስረጃ እጃችን።
እኔም
አንተም ነበርኩ አጠገቡ። ከዛም በተጨማሪ አቶ ሙክታር ለኤምባሲው የሚሰራ ሰው እንግዲህ በባለፈው ስርዓት በካድሬነት የሚያገለግል ሰው አንተ ብሎ በሱም ጠርቶ ሲያስገባም ያም ቪዲዮ እጃችን ላይ አለ። ላይቭ ማስቀጥተዋል፣ ሚዲያዎች ነበሩ። በጣም የሚያሳዝን ነገር ነው። በጣም እና ምንድነው እራት ልንበላ ሄደን ከጠቅላይ ሚኒስትራችን ጋራ ልንበላ ሄደን ቆንጆ ስድቦች ደሳስ የሚሉ የስድብ ብፌ ቀምሰን መጥቻለሁ። እኔ በበኩሌ በሚያጠቀ ሁላችን በጣም ያዘንኩት እና ምንድን ነው ይሄ ትንሽ በመደመር ስም እላያችን ላይ እየተከመሩ ተጨፍልቀናል።
ወይዘሪት የምስራች ኃይለ፣
እሺ ቴንክ ዩ ዳንኤል። የምጨምረው ነገር ቢኖር ከቲኬቱ ብጀምር እንግዲህ ቲኬቱን እኛ ስንት ጊዜ ሙሉ ስንከራከር ነበረ። የምንከራከርበት ምክንያት ደግሞ ምንድን ነው፣ ፈርስት ካም ፈርስት ሰርቭ ብለው ተነግሯል። በር ላይ እንደውም ሰው ስክሪን ከተደረገ በኋላ ቲኬት እየተሰጠው ይግባ። ኦንላይን ላይ እንዳይ ሰው እንዳያገኘው ለአዛውንቶችን ኦንላይን ለማያገኙ ሰዎች ብለን ተከራክረን በር ላይ ቲኬት እንዲሰጥ ተብሎ ተስማምተን ተለያየን። ከዛ በስንተኛው ቀን ስንመጣ እንደገና ይሄ ቲኬት ኢሹ ይመጣና ኦንላይን ላይ መሆን አለበት እንደ ብቻ ኤኒዌይ ስንል ደረሰ ቀኑና ሰዎቹም ቲኬቱን ፕሪንት አድርገንላቸዋል፣ ወስዳችሁ አድሉ ተባለ። ከዛ እኛ የመሰለን እንግዲህ ሁለቱን አከፋፍለው ራሱ ኮንሰል ኦፊሱ አከፋፍሎ ለሁለቱም ቦታ እኩል ሚልክ መስሎን ነበር። ግን ያ አይደለም የሆነው። የዕለት ሁለት አንድ ግለሰብ which is ንግስት እሷ ራሷ የበፈለገችውን ቲኬት ወስታ ኤርፖርት ሆነን ተደወለልኝ ናስር ካራፌር ፋክስ ላይ 800 ብቻ ትኬት ነው ያለው ተባለ። በኋላ እዛ ለውቲን ተደዋውሎ እንደገና እሷ ጋር ተደውሎ ወደ ፌርፋክስ ግማሽ ትኬት እንዲላክ ተደረገ። በኋላ ሁለቱም ጋር ትኬት ተከፋፈለ ተባለ። ግን እኛ ጨርሰን ስንወጣ የሰማነው ነገር ትኬት ኤቭሪዌር ነበር። በግለሰብ ደረጃ ነበረ፣ በየቦታው ነበረ፣ ብትንትን ነው የተደረገው። ሌላው ኤርፖርት ሄደን ያየነው እዛ አትገቡም፣ ከዛ የሚገባው ሎካም ብቻ ነው እና 3-4 ሰው ነው። ይሄ ደግሞ ስራ የተሰራው በማን ነው? በኢትዮጵያ አየር መንገድ ፋሳውልስ በመጥባል ነው። እሷ የራሷ ጓደኛ የሆነችውን ሰው አስገብታ ሌሎቻቸው አትገቡ፣ ቅድስት እኛን ወክላል መግባት አለባት ብለን ሲል በፍጹም አሉ። አንተም ላስት ሚኒት ስንት ፋይት አድርገን ቅድስት እንኳን ሪፕሬዘንት አድርገን ገብታ ትቀበል ብለን በስንት ጦርነት ቅድስትን አስገባናት። ይሄ ሁሉ ግን መሆን የለበትም። እኛ እኮ የምንከራከረው የምንታገለው የምንጨጋጨቀው ኢኳሊቲ። እንደገና ደግሞ ዲነሩ ላይ ሄድን። ዲነሩ ላይ ስንሄድ ዲነሩ 8:00 ነው የተባለው፣ ቅሪው 8:00 ነው። ዲነሩ ላይ የደረስነው እኛ 7:00 ነው። ላይን ካለ ብለን ነው እንግዲህ አን አወር ኤርሊ። በሩ ተዘግቷል። በር ተዘግቶብን ጭራሽ ተገፍተን ፖሊስ ተጠርቶብን አለች ንጂ የምትባለውም አምባሳደሩም ሁሉም አሉ እዛ ጋር ያለውናል። ፖሊስ ጠሩብን ጭራሽ እኮ ፖሊስ ተጠርቶ ፖሊሱ ከዚህ አካባቢ ላባራችሁ ነው። እና ሙክታር የሚባለው ሰውዬ እኔ ከአንድ ዲፕሎማት እንደዛ አይነት ነገር ጠብቄ አልጠብቅም። በእውነት ስለመናገር ግንብ ማፍረስ ማለት እነዚህን ሰዎች ነው የምናፈርሰው። ሌላ ምንም የተገነባ ግንብ የለም። እነሱ ናቸው ግንብ ሆነው እዛ ቁጭ ብለው የተቀመጡት። እነሱን ነው ማፍረስ ያለብን። ቴንኪው፣ አመሰግናለሁ።
የሎስ አንጀለስ ጄኔራል ቆንስላ ጽህፈት ቤት የስራ ኃላፊና የአብይ ኮሚቴ አስተባባሪ አቶ ብርሃነ ኪዳነ ማርያም፣ በዚህ በሎስ አንጀለስ በተቋቋመው ከማህበረሰቡ የተወጣጡ ኮሚቴ አባላት አድሏዊ በደል ተፈጽሞብናል፣ እንዲሁም በኮሚቴ ውስጥ በነበረን ቆይታ ለጽህፈት ቤቱ ቅርብ በሆኑ ግለሰቦች ጫና ደርሶብናል፣ የእነርሱ ብቻ ድምፅ ነው የሚሰማው፣ ጭራሽ ኮሚኒቲውን የማይወክሉ ሰዎች ነበሩ ተሰባሰቡት እና በጠቅላይ ሚኒስትር ዶክተር አብይ አህመድ የራት ግብዣም ላይም ተጋብዘን እንዳንገባ ተከልክለናል። የጽህፈት ቤቱ የቅርብ ሰዎች እየተመረጡ እንዲገቡ ተደርጓል። እንደሚከተለውም የተቃውሞ ድምጻቸውን ሲያሰሙ ድምጻቸውን ወስጄ ነበረ።
6:00 ወጣ ትኬት ታደል ነበረ። 6:00
በትኬት አሰጣጡ በኩልም ከፍተኛ ክፍተት ነበረ። ህዝቡ የት ትኬት እንደሚወስድም በወቅቱ አልተነገረንም እና ለእንግልትም ተዳርገናል የሚሉ ቅሬታዎችም እየተበራከቱ መጥቷል። በቀረቡ አጠቃላይ ቅሬታዎች ላይ ጽህፈት ቤቱ ምን ይላል? አቶ ብርሃነ፣
ስራ ሲሰራ ግድፈቶች ይኖራሉ። የቅርብና የሩቅ የሚባል ወይ ቤተኛና ቤተኛ ያሉ ምንም የሚባልበት ነገር የለም። ለእኔ ግምት ሰው ኢኳል ኦፖርቹኒቲ አግኝቶ እንዲሰራና እንዲሳተፍ በሩ ክፍት በማድረግ በአስተሳሰብም በአመለካከትም ምንም ልዩነት ሳይኖረን ሰው እንዲሳተፍ ተደርጓል። ይሁንና ግን የገለጽካቸው ነገሮች አይቻቸዋለሁ። እኔም በተለይ በራት ፕሮግራሙ ላይ የተከሰተው ነገር በጣም ገርሞኛል። የሆነበት አንደኛው ምክንያት ቀደም ብሎ በነበረው እየታደለ በነበረበት ቀን ከኦፊሱ አላግባብ ትኬት ነጥቀው የወሰዱ ሰዎች ነበሩ። በርካታ ትኬት ነጥቀው ወስደዋል። እራት አዳራሹ ደግሞ ለተወሰነ ሰው ነበር የተዘጋጀው። ስለዚህ የኮሚቴ አዘጋጆች ሳይቀሩ ከውጭ ቀርተው ሊስት እንኳን ያልነበረ ሰው እንዴት እንደገባ የማይታወቅ ሰው ወንበሩትን ይዞታል። በርካታ ሰምቼ እኔ ስወጣ በርካታ ማቃቸው የኮሚቴ አባላት በር ተዘግቶባቸው ስራ ላይ ያልነበሩ ፊታቸውን አይቻቸው ማላቅ ሰዎች ደግሞ እዛ ውስጥ እንደነበሩ ነው የታዘብኩትና የተፈጠረው ጉድለት ምንም ጥያቄ የለውም። ለተፈጠረው ስህተት ደግሞ ኃላፊነት መውሰድ ያስፈልጋል። በዚህ አጋጣሚም ይቅርታ ልጠይቅበት የምችል ችግር ነው። ምክንያቱ ምን ይሁን ምን እንደዚህ አይነት ነገር መፈጠሩ ግን በጣም አሳዛኝ ነው። ሂደት
የሎስ አንጀለስ ቆንስላ ጽህፈት ቤት ኃላፊና የአብዩ ኮሚቴ አስተባባሪ አቶ ብርሃነ ኪዳነ ማርያም የሰጡት አስተያየት አላለቀም። ነገ ሙሉውን ቃላቸውን እናሰማለን።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራችልን ብርሃን ኃይሉ ናት።
ከእኛ ጋር አብራችሁ ስለቆያችሁ እናመሰግናለን። ቀጥሎ የትግርኛው ፕሮግራም ነው የሚሰማው። እኛ ያስተናገድናችሁ ማለት ነው አዲሱ አበበና
አዳነች ፍስሐዬ ነን።
እዚሁ እንሰናበታለን። ሰላም፣ ደህና ደሩ።
Thank you.